አሉላ፣ እንግዲህ ውይይቱን ያሰናዳኸው አንተነህና ያስታውቀን።
አመሰግናለሁ ሰለሞን። የዛሬውን የካቢኔ ሚኒስትሮች ሹመታቸውን ጨምሮ የአዲሱን የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን የሁለት ሳምንታት ክንዋኔዎች አጠቃላይንም የኢትዮጵያ ፖለቲካ ይዞታ ለመዳሰስ በሚጥርና ኢትዮጵያ እድሎችና ፈተናዎች በሚል ተሰናዳ ተከታታይ ውይይት ነው። እንግዶች የራሳቸውን በሚያስተዋውቁበት እንጀምር።
ሄኖክ የማነ እባላለሁ። በአሁኑ ሰዓት የድህረ ምረቃ የፍልስፍና ተማሪ ነኝ፣ ስቴት ዩኒቨርሲቲ ኦፍ ኒውዮርክ።
ተዳለ ለማ እባላለሁ። የአዲስ ስታንዳርድ ኦንላይን የእንግሊዝኛ መጽሔት ዋና አዘጋጅ።
መስፍን ነጋሽ እባላለሁ። ብዙ ሰው የሚያቀኝ በአዲስ ነገር ጋዜጣ ነው። አሁን በስደት እዚህ ስዊድን እኖራለሁ። ዋዜማ ሬዲዮ የሚባል የኢንተርኔት ሬዲዮ ላይ እሰራለሁ በትርፍ ጊዜ። የሙሉ ጊዜ ስራዬ ግን በአንድ የሰብአዊ መብት ጉዳይ ላይ በሚሰራ ድርጅት ነው።
አመሰግናለሁ ለትውውቁ። በዛሬው ትልቁ ቀዳሚ እርምጃቸውን እንደደረ ለመሆኑ የዛሬው ጠቅላይ ሚኒስትር አብይ አህመድ የካቢኔ ሚኒስትሮች ሹመት ስለ መጪው አስተዳደራቸውም ሆነ ተስፋ ስለተጣለበት ለውጥ ምን ይነግረናል? መስፍን፣
ለእኔ ጠቅላይ ሚኒስትር አብይ በባለ ሹመት ንግግራቸው የተናገሩትን ነገር ወደ ተግባር የሚለውጡ ስለመሆናቸው አሁንም ቢሆን በቂ ማስረጃ በቂ መተማመኛ አልሰጡም ባይ ነኝ። ካቢኔ ሹምሽር እንደምታስታውሰው ከዚህ በፊትም አቶ ኃይለማርያም ደሳለኝ አንድ ሁለት ጊዜ አድርገዋል መሰለኝ። ከዛ በፊት የነበሩትም ጠቅላይ ሚኒስትር እንዲሁ አድርገዋል። እና ኢህአዴግ የካቢኔ ሹምሽር በማድረግ በተግባር መሰረታዊ ለውጥ ሲያመጣ ከዚህ በፊት አላየ ነው። እንግዲህ አሁን አቶ አብይ በሰጡን ተስፋ አንጻር አይተን ምናልባት ጊዜ እንስጣቸው ልንል እንችል ይሆናል። ከዛ ውጭ ግን አሁንም ገና ነው። ዛሬ ተሿሚዎቻቸውን ሲያቀርቡ አንድ ሁለት ነገሮች መጀመሪያ ላይ ተናግረው ነበረ። ቀይ መስመር ነው ግዴታ ልታረጓቸው ይገባል ብለው ያጠቀሷቸው ነገሮች አሉ። እነሱ ገንቢ ነገሮች ናቸው። ግን በተጨባጭ ለውጥ አንጻር ግን ከየትኛው ሚኒስትር በምን ያህል ጊዜ ምን እንደሚጠብቁ የተነገረን ነገር የለም። ምናልባት ከሚኒስትሮቻቸው ጋር ይህን ተነጋግረው ሊሆን ይችላል። በቀጣዮቹ ቀናትና ሳምንታት እንደሚነግሩት ተስፋ አደርጋለሁ። አለበለዚያ ግን ከዚህ በፊት ከነበሩት ሹምሽሮች የተለየ ላይሆን ይችላል እና መጠበቅ አለብን። ለእኔ ብዙ ያስገረመኝ ወይም ያልጠበቁት ነገር ብዙ የለም።
መልካም ሄኖክ።
አመሰግናለሁ አሉላ። የካቢኔ ብሽጉና ሹመቱ ቢያንስ በተወሰነ ደረጃ በጥንቃቄ የተደረገ ነው የሚመስለው። በአሉታዊና በአዎንታዊ ጎኑ መመልከት እንችላለን። በአዎንታዊ ጎኑ ብንጀምር ሶስት ቁልፍ ሊባሉ የሚችሉ የሚኒስትር ቦታዎች ሹመቶችና ሽግሽጎች ለኦህዲድ ተሰጥተዋል። ለምሳሌ የመከላከያ ሚኒስትርነቱ፣ የጉምሩክና ገቢዎች ባለስልጣን በሚኒስትር ማዕረግ የተሾሙት ግለሰብ፣ ከዛ ጠቅላይ አቃቤ ሕግ ወይም የፍትህ ሚኒስትር የሚሉ አሉ። ግልጽ አልሆነልኝም የትኛው እንደሆነ። ብቻ እሳቸውም ተሿሚ ከኦህዲድ ናቸው። እንግዲህ ምንድን ነው ይሄ ለባሉታዊ ጎኑ እንዲታይ ሊያደርግ የሚችለው ነገር? አዲሱ ጠቅላይ ሚኒስትር አሁን ካለባቸው በኢህአዴግ ውስጥ ካለው የእርስ በርስ የፓርቲዎቹ ሽኩቻ አንጻር እና እንግዲህ እስካሁን ድረስም ሲባል የነበረው እውነተኛው ስልጣን አላቸው ወይ፣ የወታደሩ ሰራዊትን ማዘዝ ይችላሉ ወይ፣ ደህንነትን ማዘዝ ይችላሉ ወይ የሚለው ከባድ ከባድ ጥያቄ ለመመለስ የሆነች ፍንጭ ሊሰጥ የሚችል ይመስለኛል። እንግዲህ እሳቸውን የሚያምኑትን ሰው እዛ ቦታ ላይ ማስቀመጣቸው ወደፊት እንግዲህ የሚጠቃቸው ተግዳሮት ህወሓትን የበላይነት ለመጋፋት ለሚያደርጉት ሙከራና ጥረት ሊያግዛቸው ይችል ይሆናል የሚል አንድ መላመት መስጠት ይቻላል። ምንም የምናውቀው ነገር የለም ስለ አዲሱ የመከላከያ ሚኒስትር። እንደ አቶ ስራች ፈጌሳ ይሆናሉ አይሆኑም የምናውቀው ነገር የለም። ግን በጠቅላይ ሚኒስትር አብይ ስለተሾሙ እና ለውጥ ያመጣሉ ተብሎ ስለተጠበቀ ከዛ ጋር ተያይዞ ያንን ያደረጉት ሊሆን ይችላል የሚል እምነት አለኝ። የገቢዎችና የጉምሩክም እነዚሁ የኮንትሮባንድ ችግር በጣም አስቸግሮናል የሚል ብዙ ሮሮ እና በአደባባይም የተገለጸ ስሞካ ስለነበረ ከሱ ጋር የተያያዘ ነው። የህወሓት የንግድ ድርጅቶች እና ደጋፊዎች የሆኑ ግለሰቦች በኮንትሮባንድ ንግድ ብዙ ገቢ አሳጥተውናል፣ ብዙ ወንጀልም እንዲፈጸም ምክንያት ሆኗል የኮንትሮባንድ ንግድ የሚለውን እሱን ለማስቀረት ሊሆን ይችላል። የጠቅላይ አቃቤ ህጉም ደግሞ ለሀገሪቷ ህግ የበላይነት ለማምጣት በሚደረገው ጥረት አስተዋጽኦ ሊያደርጉ ይችላሉ። በዛ ኃላፊነት ላይ ሆነው በእውነት ለህግ የበላይነት የሚሰሩ ከሆነ ፈተና የተለያዩ ወገኖች ቢገጥማቸውም ለመቋቋም ዝግጁ ከሆኑ እና በእርስ በርስ በሚደረገው ፍትጊያም እንግዲህ የለውጥ ሂደቱ ሊጀመር ይችላል በትክክል ብሎ ማመን ይቻላል። እንግዲህ አንዳንድ ሰዎች ምናልባት ቅሬታ ሊያነሱ ይችላሉ። የተባለው ነገር እውነት እንኳን ቢሆን በሙሉ ሶስቱም እነዚህ ቁልፍ ስልጣን ላይ ያሉ ሰዎች ኦሮሞ መሆናቸው ዘውግ ስብጥር ጥያቄ ከፍተኛ ስጋት መፍጠሩ አይቀርም። አዎንታዊ ነው የምለው ከለውጥ አንጻር እሳቸው የሚያምኑባቸውን ሰዎች ማስቀመጣቸው የሚፈራውን የሚገጥማቸውን ፍክር እና ተጽዕኖ ለመቋቋም ያደረጉት እርምጃ ሊሆን ይችላል። አሉታዊ የምለው በተለይ ደግሞ ጠቅላይ ሹመቱን በተመለከተ የማነሳው ነገር ተሿሚዎቹ ወይም ሽግሽግ ከተደረገባቸው ቦታዎች መካከል ሁለቱ ለምሳሌ የመጀመሪያው አቶ ስራጅ ፈጌሳ ከመከላከያ ሚኒስትርነት ወደ ትራንስፖርት እና መገናኛ ሄደዋል። አቶ ሽፈራው ሽጉጤ ከኢህአዴግ ጽህፈት ቤት ኃላፊነት ወደ ግብርናና እንስሳት ሀብት ልማት ነው መሰለኝ ሚኒስትር ሆነዋል። በጣም ብዙ ጥያቄ ማንሳት ይቻላል እዚህ ላይ። መጀመሪያ ሀሳቡ የነበረው እንደውም ከፓርቲው ውጪ በጣም ብቃት ያላቸው ባለሙያዎች ከውጭ ሀገር ሁሉ ልገው እንደዚህ አይነት በጣም ቁልፍ ቦታዎች ለሀገሪቱ ልማት እና እድገት ወሳኝ የሆኑ እንደ ግብርና የመሳሰሉ ሌሎችም ሚኒስትር ቦታዎችን ወስደው እንዲሰሩ ይደረጋል። በዛውም ለውጥ ማስተዋወቅ ይቻላል። ስርዓቱ ያለውን እንግዲህ ቅንነት ሁሉን አቀፍነት ሊያሳይ የሚችልበት እድል የሚሰጠዋል የሚል ግምት ነበረ። እሱ አልሆነም። ሌላው እነዚህ ሰዎች በመጀመሪያ ብቃት ኑሯቸው አይደለም የተሾሙት። ፈራሽ ጉጤ ትምህርት ሚኒስትር መሆን የነበረባቸው ሰው አይመስሉም ከነበራቸው የስራ ልምድ እና ህይወት ታሪክ አንጻር። ሆነዋል፣ እዛም ግን አልቻሉም በሚል ግምት ነው እንግዲህ አጠቃላይ ያለው ግንዛቤ እንደዛ ነው። አይገርመኝም ባይችሉ። ከተነሱ በኋላ እንደገና ሌላ በጣም ትልቅ ቁልፍ የሀገሪቷ መሰረታዊ የሆነ የኢኮኖሚ ምሰሶ የሆነ የግብርና እና የእንስሳት ልማት ሚኒስትር ማድረግ የሆነ ስላቅ ነገር ነው የሚመስለው። ይሄ ፖለቲካዊ ውሳኔ ነው ብዬ ነው የማስበው። ሽግሽጉ በፓርቲ ውስጥ ካለው አሁንም የእርስ በርስ ፍትጊያ አንጻር አንዱን በአንዱ የማቻቻል እና በኩርፊያን ለማስቀረት የተደረገ እርምጃ ነው የሚመስለኝ። ምን እንደሚፈጠር አናውቅም። የሆነ ጭላንጭል ግን አለ። አዲሱ ጠቅላይ ሚኒስትር ስልጣኑን በትክክል በእጃቸው ለማስገባት በተለይ ደግሞ የአቃቤ ሕግን እና የመከላከያ ሚኒስትርን በራሳቸው ሰው ማድረጋቸው ለግጥሚያው እንግዲህ እየተዘጋጁ ነው የሚል ፍንጭ ሊሰጥ ይችላል። በተጨማሪ አንድ ማንሳት ያለብኝ እንግዲህ በጣም ጥሩ ነገር ነው ብዬ ያሰብኩት ካልተሳሳትኩ ሶስት ሴቶች በሚኒስትርነት የተሾሙ ይመስለኛል። እሱ በራሱ በጣም አዎንታዊ ነው። በጣም ሊበረታታ የሚገባው ነገር ነው። በተረፈ ግን ከዚህ በኋላ የሚሆነውን ማየት የግድ ያስፈልገናል።
ሰዳለም፣ አንቺም እስኪ ለሄኖክና መስፍን ሁሉ የጠቅላይ ሚኒስትር አብይ አህመድን አዲስ አስተዳደር የካቢኔት ሚኒስትሮች ሽግሽግና ሹመት ባጭሩ ገምግሚልንና ላስተዋወቅ ነው እና ብዙ ቀጠሮ ለተያዘለት ሰፊ ውይይታችን እንደንደርደር።
እሺ፣ አመሰግናለሁ አሉላ። እኔ ትላንትናውን የእሳቸውን የአስተዳደር ሽግሽግ ማስተላለፍ ከፈለጉት መልእክት አንጻር በሶስት የተለያየ አቅጣጫ ነው የምመለከተው። የመጀመሪያው ትዝ ይልህ ከሆነ እሳቸው እንደተመረጡ የኢህአዴግ ስራ አስፈጻሚው እንደመረጣቸው በማግስቱ ሽፈራው ሽጉጤ የጽህፈት ቤቱ ኃላፊ አዲስ ካቢኔት ማዋቀር ግን አያካትትም የእሳቸው መመረጥ የሚል ለሚዲያ የተናገሩት ነገር ነበር እና ብዙ ሰው ትንሽ ሀሳብ ገብቶት ያዳመጠው ኢንተርቪው ይመስለኛል ይሄ ነገር እና ትንሽ ግራ መጋባት ውስጥ ገብተን ነበረ። እንግዲህ አዲስ ጠቅላይ ሚኒስትር ተመርጦ የራሳቸውን ካቢኔ ማቋቋም ካልቻሉ ምንድን ነው አዲስ የሚያሰኛቸው ወደሚለው ነገር ገብተናል። እንግዲህ ሰዎችን ያመጡበት ምክንያት አንደኛ ያው ህገ መንግስቱ በሚፈቅድልኝ መሰረት የራሴን ካቢኔ አቋቁማለሁ የሚለውን መረጃ ለህዝቡ እንዲደርስ ስለፈለጉ ይመስለኛል። ሁለተኛ ደግሞ ስብጥሩን ስንመለከት ከተለያዩ ድርጅቶች የመጡትን የካቢኔ አባላት ስብጥር ስንመለከት በዚህ ምንድን ነው ማስተላለፍ የፈለጉት መልእክት ይመስለኝ። እንግዲህ የእሳቸው ወደ ስልጣን መምጣት ባለፉት 4 ዓመታት የተከናወኑት የህዝባዊ ተቃውሞዎች ውጤት ናቸው እሳቸው በመጀመሪያ ደረጃ እና ይሄ የህዝብ ተቃውሞ ደግሞ እያደር ምን ወደሚለው መጥቷል፣ የህወሓትን የበላይነት አለመቀበል። ሁለተኛው ማስተላለፍ የፈለጉት የካቢኔ አባላታቸው ስብቅር ስትመለከት ይሄ የህወሓት የበላይነትን የሚለውን ለመቀነስ ዝግጅት ያደረጉበት የካቢኔት ሽግሽግ ይመስለኛል። ሶስተኛው መልእክት በዚህ ማስተላለፍ የፈለጉት የተሻሉ ሰዎችን ወደ የሚያስፈልጉበት ቦታ የማስቀመጥ መልእክት ማስተላለፍ የፈለጉ ይመስለኛል። ለምሳሌ የገቢዎችና ጉምሩክን ዋና አስተዳዳሪ ከኦሮሚያ ክልል ወስደው እዛ ያስቀመጧቸው አቶ ዑመር ኦሮሚያ ክልል በሚሰሩት በጣም ጠንካራ ሰው እንደሆኑ ብዙ ሰው የሚቀበላቸው ናቸው እና ያንን ችሎታ ባላቸው ሰዎች ካቢኔን አስተካክያለሁ የሚለውን እነዚህ ሶስቱን መልእክቶች ለማስተላለፍ ቆርጠው የተነሱበት እርምጃ ይመስለኛል። ነገር ግን ይህን ባደረጉበት ጊዜ ራሳቸውንም አጣብቂኝ ውስጥ የከተቱበት ሁኔታ ነው የሚታየኝ።
እስኪ በምሳሌ አስረጅኝ።
እሺ፣ ለምሳሌ ይህ ሽግሽግ በአሁኑ ሰዓት በሀገሪቷ ላይ ያለው የአስቸኳይ ጊዜ አዋጅ ከዚህ በፊት የሚመሩት በኮማንድ ፖስቱ ስር የነበሩት 7 ሰዎች ከ7 አሁን 4 የኦህዴድ ተወካዮች ሆነዋል። ያ ማለት ምንድን ነው? ኦህዴድ የአስቸኳይ ጊዜ አዋጁን በአሁኑ ሰዓት በሱ እጅ ነው ያለው ማለት ነው። ቅዱን ማንሳት ወይም ደግሞ አስቸኳይ ጊዜ አዋጁ እንዲሰረዝ ለማድረግ በኦህዴድ ላይ ትልቅ ኃላፊነት ነው የተጣለው እና ይሄ ነገር አጣብቂኝ ውስጥ ነው የሚከታቸው። ከ7 ሰዎች 4 የኦህዴድ ሆነው ይህ አስቸኳይ ጊዜ አዋጅ በተለይ በኦህዴድ በኩል ከባድ ተቃውሞ የገጠመው አካሄድ ስለነበረ እስከ መቼ ሊያስቀምጡት ይችላሉ? ይሄ በራሳቸው ላይ ትልቅ ኃላፊነትን የጣሉ ነው የሚመስለኝ። ሌላው አጣብቂኝ ደግሞ ያው ምንም እንኳን ስብጥሩ የተለያየ ይሁን እንጂ የሰዎችን የስራ ሁኔታ ከዚህ በፊት ስትመለከት ከየትም የመጡ አይደሉም። እርግጥ ነው 10 አዳዲስ ናቸው፣ 6 ከነባር መስሪያ ቤት ወደ ነባር ሚኒስቴር መስሪያ ቤት የተዘዋወሩ ናቸው ከነበሩት ውስጥ። ነገር ግን አዳዲስ የምትላቸው ሰዎች ራሱ ከዚህ በፊት በኢህአዴግ መዋቅር ውስጥ
የሚታወቁ
ኢህአዴግን ኢህአዴግ ያደረጉ ሰዎች ናቸው። ስለዚህ አዲስ ፊት የሚባል ነገር የለም። ለእነሱ ስራው አዲስ ሊሆን ይችላል እንጂ እነዚህ ሰዎች የኢህአዴግ ውጤቶች፣ የኢህአዴግ አስፈጻሚዎች፣ በተለያየ ደረጃ ኢህአዴግን ኢህአዴግ ያደረጉ ሰዎች ናቸው። ምን አጣብቂኝ ውስጥ ከተዋቸዋል። ዞሮ ዞሮ ኢህአዴግን ነው ሪሳይክል ያደረጉት፣ መልሰው ኢህአዴግን ነው የባወዙት እና ይሄ አጣብቂኝ ነው። ይሄ እንግዲህ ሊሆን የቻለበት ምክንያቱም ኢህአዴግ በ27 ዓመታት ውስጥ የተሻሉ ሰዎችን ከምህዳር ያስወገደበት አሰራር ነው ሲከተል የነበረው። በፖለቲካም ደረጃ ይሁን በኢንተሌክቹዋል ደረጃ በምንም ይሁን በምን ኢህአዴግ እነዚህ ሰዎች ከገበያ ያስወጣበት ነው። ስለዚህ ኬት ማምጣት ይችላሉ? ተአምር ሊሰራ የሚችል ካቢኔ መበወዝ አይችሉም። ዞሮ ዞሮ ኢህአዴግን መበወዝ የሚችሉት እና እንደዚህ አይነት መምታታት የነበረበት ነው። ያም ሆኖ ግን ቁርጠኝነታቸውን የገለጹበት ነበረ። ለምሳሌ ሙስና ላይ የተናገሩት ቀይ መስመር መሻገር አይቻልም ብለው የተናገሩት አለ። ፓርላማ አስፈጻሚነታቸው ምን ያህል ሊሆን እንደሚችል እያደረ የምናየው ነው ማለት ነው። ትናንትናውን የካቢኔ ድወዛ በእንደዚህ መልኩ ነው የምንመለከት።
መልካም። የካቢኔ ሽግሽጉንና ሽመቱን በተመለከተ የበኩላችሁን አስተያየት አቀባችኋል። እስኪ ወደ ዋናው ቀደም ብለን ወደ አስተዋወቅ ነው ያለፉትን 2 ሳምንታት ክንዋኔዎቻቸውንና የወደፊቱንም መጪ ሁኔታ ወደምንቃኝበት ውይይት እንዝለቅ።